ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ ወርማችቻችን። ዛሬ አርብ ነሐሴ 28 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ነሐሴ 28 ቀን 640 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በየሳምንቱ አርክ አድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከጸጥታ ስጋት የተነሳ ነው በሚል በደሴና በጎንደር ከተሞች ጫት ተሰብስቦ መቃም ተከልክሏል። የደሴ ከተማ አስተዳደር ባስተላለፈው ትዕዛዝ በህብረተሰቡ ውስጥ ለሚሰራጩት ሐሰተኛ መረጃዎች ምክንያት ነው በማለት ተሰብስቦ ጫት መቃም ከመከልከሉም በላይ የሽሻ ቤቶች እንዲዘጉ አዟል። የወያኔ ቡድን ሰርጎ ገቦችን በማስገባት ሐሰተኛ መረጃዎችን በማሰራጨት ህብረተሰቡ አካባቢውን ለቆ እንዲሸሽ የሽሻ ቤቶችን እንደሚጠቀምባቸው የከተማው አስተዳደር አስታውቆ ከዚህ ውሳኔ ላይ የደረሰው ከ3000 በላይ ከሚሆኑ ከከተማው ነጋዴዎች ጋር በመመካከር እንደሆነም ገልጿል። የጎንደር ከተማ አስተዳደርም ከነሐሴ 28 ቀን ጀምሮ በከተማዋ ጫት መቃም የተከለከለ መሆኑን ገልጿል። ይህን እርምጃ የተወሰደው በጠቅላላ ኢትዮጵያ በሚሊዮን የሚቆጠሩ ወጣቶች ከከፍተኛ የትምህርት ማዕከሎች ተመርቀው አለስራ በሚንገላቱበት በወያኔ ፕሮፓጋንዳ አሳቦ እንዳይሰባሰቡ መከልከል ወጣቶችን በዘረኛው አገዛዝ ላይም አንድ አቋም እንዳይኖራቸው ለማድረግ ነው ተብሏል። የወያኔ ቡድን በነፋስ መውጫና በአካባቢው በካይሮ ጦርነት የተጎዱ ዜጎች አስቸኳይ እርዳታ ያስፈልጋቸዋል ተባለ። ሀብታቸውና ንብረታቸው በወያኔ ቡድን ታጣቂዎች የተተረፈባቸውና የወደመባቸው ሰዎች ቁጥር ከ65000 በላይ እንደሆነና የአስቸኳይ ምግብና የቁሳቁስ እርዳታ እንደሚያስፈልጋቸው ከአካባቢው የተገኘ መረጃ ያመለክታል። ዜና አረፍት። ዝነኛውና አንጋፋው ድምጻዊ አለማየሁ እሸቴ ሐሙስ ነሐሴ 27 ቀን በ79 ዓመቱ በልብ ህመም ምክንያት በድንገት ከዚህ ዓለም በሞት ተለይቷል። አለማየሁ እሸቴ በርካታ የሙዚቃ ዜማዎች የተጫወተ ሲሆን ባዘፋፈኑ፣ ባለባበሱና በጸጉር ስታይሉ አንዳንዶች የአፍሪካው ኤልቪስ እያሉ ይጠሩት ነበር። አለማየሁ በ1955 ዓመተ ምህረት የፖሊስ ሰራዊት ኦርኬስትራን ከተቀላቀለ ወዲህ የተለያዩ ተወዳጅ ሙዚቃዎች የተጫወተ ሲሆን ከዚህም በኋላ በተለያዩ ባንዶች ተጫውቷል። አለማየሁ በህይወት ዘመኑ በተጫወታቸው ሙዚቃዎች በርካታ አድናቂዎችና ወዳጆች ያተረፈ ሲሆን ባለትዳርና የልጆችን ያየ የ7 ልጆች አባት ነው። ነፍስ ይማር እያልን ለቤተሰቦቹ መጽናናትን እንመኛለን። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ቃይዶፍ ህይወት በቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የዋሰን አጣምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ፈሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ
ወዳጅ አገር ትዝታ የቀርብ ዘመዶቻቸውን በስደት ወደ ኢትዮጵያ ነበር የላኩት። በዚያም የተነሳ የእስልምና እምነት በዚያው ተጠንትሶ በማደግና በመዳበር ዛሬ ካለበት ታላቅ ደረጃ ላይ ደርሷል። የኢትዮጵያ እስልምና ተከታዮችን ከጭቁን ኢትዮጵያዊ ወገኖች ጋር በመሆን ለመብትና ለነጻነት የከፈለው ግዳጅ ታሪካዊ ሆኖ ይኖራል። ሰባተኛ፣ አስገራሚዋ ኢትዮጵያ ጥቁር እስራኤሎች ወይም ፈላሻዎች ለዘመናት አጥፋ ያዘች ልዩ አገር በመሆኗ ለሁሉም የእምነት ተከታዮች ምቹ የሆነች የምታኮራ አገር ናት። ዘጠነኛ፣ የአገር ሀብት ለመዝረፍ ሲሉና ህዝቡን በቅኝ ግዛት የወረሩ ቅኝ ገዢዎች በሌሎች አገሮች የሰመረላቸው ግፋቸው በኢትዮጵያ ላይ ግን ሊተገብሩት አልቻሉም። ጣሊያን በ1896 ዓመተ ምህረት ኢትዮጵያን ለማንበርከክ ሞክሮ በመላው ኢትዮጵያን ተሳትፎና እንዲሁም በአመራር ሰጪው በአጼ ምኒልክ ክፉኛ ተመቶ ነጩን ህዝብ አንገት አስደፍቷል። ቂመኛው ጣሊያን ጊዜ አስልቶ በሁለተኛው የዓለም ጦርነት ወቅት ማለትም በ1945 ዓመተ ምህረት ራሱ ዱቼ ሙሶሎኒ ኢትዮጵያን ለመበቀል ሰራዊቱን አዝምቶ ለአምስት ዓመት ደግሞ በበቃኝ ተሸንፎ ለሁለተኛ ጊዜ ተዋርዶ ነጮችንም አዋርዷቸዋል። ኢትዮጵያ ያስቆጠረችው ድል ለመላው ዓለም ጭቁን ህዝብና ለጥቁሩ ህዝብ ለካስ ይቻላል የሚል የነጻነት ድል ሆኖላቸዋል። አስረኛ፣ ለአንድ አገር ሀብቷና መመኪያዋ የህዝብ ብዛት ሲሆን ከናይጄሪያ ቀጥላ በአፍሪካ በህዝብ ብዛት ሁለተኛም ናት። ይህ በራሱ በምስራቅ አፍሪካ እጅግ በጣም ስትራቴጂክ በሆነ ቦታ ላይ ለተቀመጠችው ኢትዮጵያ ጉልበት እንደሚሆናት የተረዱት አያላን አገሮች ሁሉ አሳሳቢ በመሆኑ ከአሁኑ በመከፋፈል ኢትዮጵያን ለመበተን እየሰሩ መሆኑን በአይናችን እያየነው እንገኛለን። አስራ አንደኛ፣ ኢትዮጵያ የበርካታ ብሔረሰብ አገር ስትሆን ከ80 በላይ የሚሆኑ ቋንቋዎች የሚነገሩባታል። የራሷ የሆነ ፊደላት ወይም አልፋቤትም አላት። ይህ የብሔረሰቦችና የተለያዩ ቋንቋዎች ያላት አገር ድንቅ የሚባሉ አስደናቂ ባህሎችን የያዘች የምታጓጓ አገር ያደርጋታል። ይህን በርካታ የብሔረሰብ ስብጥር በመጠቀም ግብጽና አያላን አገሮች የሚያቀነቅሙትን ሴራዎች ማስተዋሉ ተገቢ ነው። አስራ ሁለተኛ፣ በተፈጥሮ ተሟልታ የተሰራች በመሆኗ አራት ወቅቶች ማለትም ክረምትን፣ በጋን፣ በልግና ጸደይን ከታደሉት ሀገራትም አንዷ ናት። አንድ ወይም ሁለት ወቅት ያላቸውን ሀገራት ስናይ ኢትዮጵያን ተፈጥሮም የባረካት መሆኑን እንመለከታለን። ይህ መታደል እያለ በጥርሷ ውስጥ አመቃ የያዘችው ማዕድናት እንዲሁም ነዳጅ ክምችት ግብጋባዎቹ ሀያላን ሀገሮች አይናቸውን ሊጥሉባት ተገደዋል። ከላይ የጠቀስኳቸው 12 ድንቅ ልዩና የሚያስቀኑ የተፈጥሮ የባህልና የታሪክ ሀብትን ያካበተች ሀገር ከአብራኳ የተፈጠሩ ልጆቿ በትጋት ሊንከባከቧት ይገባል። ይህቺ በነጭ ወራሪ በተደጋጋሚ ተፈትና የመጡባትን ወራሪዎች በጀግንነት ድል በመምታቷ እንኳን የራሷን ህዝብ ቀርቶም የሌላውንም ዓለም ህዝብ በተለይም ለጥቁሩና ለታዳጊ አገሮች መኩሪያና ምሳሌም አድርጓታል። የሚያሳዝነውና የሚያስቆጨው ግን ይህቺ ድንቅና ብርቅዬ አገር ከአብራቋ በወጡ ጉግማንጉ እንድትበታተን የሚደረገው ትግል ነው። ዋ ወያኔ፣ ዋ ኦነግ፣ ዋ ብልጽግና ብለን በቆራጥነት የምታጋየው ጊዜያችን አሁን ነው። በታሪካችን ጉዞ ውስጥ የተከሰቱት መሪዎቻችን ምንም እንኳን የመንግስት ስርዓታቸው ጭቆናና ብዝበዛ ያለበት ቢሆንም በኢትዮጵያ አንድነት ላይ ተደራድረው አያውቁም። እነዚህ መሪዎች ስህተት ቢሰሩም እንኳን የዚያን ዘመን ስራቸውን በዛሬ አምሮ አይተን ፍርድ ቤት ማቅረቡ ጅልነትና አላዋቂነት ነው። ሔዋን አዳምን ስላሳሳተችው ያኔዋን ሔዋን ለመቅጣት ስንል የአሁኖቹን ሴቶቻችን መጨረስ ያለብን ይመስላል። ያኔውን አጼ ምኒልክ በዛሬ እይታ ፍርድ ሰጥተን ማክቸል ችለኑ ድልነትና ማህይምነት ነው። ያንን የሚሰብኩ ደግሞ የኦሮሞ ግራኝ መሐመድ ህዝብ መጨፍጭፏልና የዛሬዎቹ ኦሮሞዎችን ለመበቀል መሞከሩ ብቻ ሳይሆን ማሰቡም እብደት ነው ብለን ማስተማር ይገባናል። ለዚህ ነው የወያኔና የኦነግን እኩይ ድርጊት ከጀምሮ ስናወግዝና ስንዋጋ እድሜ ልካችንን የፈጀ ነው። አሁን ላይ የህዝቡ ኢትዮጵያን ማዳን ትግል ሆን ተብሎ እንዲምታታና እንዲዳከም የሆነው በጸረ ኢትዮጵያዎቹ ኦነጎችና ወያኔዎች ብቻ ሳይሆን ሰሌና አምሌ ገጥሞላቸው ከስልጣን ላይ የተቀመጡት ብልጽግናዎች የሚሰጧቸው ልዩ ድጋፍ የልብ ልብ እንዲያገኙ አድርጓቸዋል። በግልጽ የመጣን ጠላት መጋፈጧል ችግርም። ነገር ግን ኢትዮጵያ ሱሴናት እያለ ውስጥ ውስጡን የሚገዘግዙ መሪዎችን መለየቱ ለእኛ አስቸጋሪ ባይሆንም ለብዙዎቹ ግን መታየት አልተቻለምና የኢትዮጵያ ህልውና ምንኛ ቅርቃር ውስጥ መግባቱ አሳሳቢ ሆኗል። ወያኔም ሆነ ኦነግ መጣላት ከማይገባቸው የኢትዮጵያ ህዝብ ጋር የገጠሙት ግብግብ መጥፊያቸው እንደሆነ መገመት የቻሉ አይመስለኝም። ይህ እውነታ እንዳለ ሆኖ በቅርቡ ወገናችን ነው የሚሉት የትግራይና የኦሮሞ ህዝብ በቃን በማለት እንደሚነሳባቸው ምልክቶች እየታዩ ናቸው። ማንም ሰው ልጆቹ በጦርነት እንዲማገዱ አይፈልግም። ለጥቂት አልተገባይ ከርሳም ባለስልጣን ሲሉ ሰፊውን ህዝብ መጋፋት አይፈልግም። በረሃብና በቸነፈር መሰቃየት አይፈልግም። በመሆኑም ህዝብ በቃኝ ብሎ አመፅ ማንሳቱ አይቀርምና ያ ጊዜ ሲመጣ ወየወላችሁ ወያኔና ኦነግ። የህዝብ አመፅ ሲመጣ የሚጠራርገው ወያኔና ኦነግን ብቻ ሳይሆን ብልጽግናንም ጨምሮ መሆኑን እናቤ ማወቅ እንዳለባቸው ቢያውቁት መልካም ይመስለኛል። ወያኔ ኦነግና ብልጽግና ሲወገዱ በቦታው መታከራት ያለበት ህዝባዊ መንግስትና የዲሞክራሲ መብቶች መከበር ነውና ከአሁኑ ካስመሳይ ከአድርባይ አጎብዳጆች በመጠንቀቅ አገራችን ዳግመኛ በአምባገነን ቡድን እጅ እንዳትወድቅ ተግተን መከላከል አለብን። ህዝባዊ መንግስትንና ዲሞክራሲን እውን ካላደረግን ከዛሬ 50 ዓመት ጀምረን በተደጋጋሚ ከምንሰራው አስከፊ ስህተቶች ጥቂት ፈቅ እንደማንል መዘንጋት የለበትም። ይህች ኢትዮጵያችን በአሸባሪዎች፣ በጎጠኞች፣ በአምባገነኖችና በተፋፋዮች እጅ ስር እንዳትወድቅ የምንፈልግ አቀኛ ዜጋዎች ሁሉ ለአንዴና ለመጨረሻ ጊዜ እጅ ለእጅ ተያይዘን መዋደቅ ያለብን ወቅት ነው እላለሁ። ይህን የተገነዘበው ህዝባችን ዳግም ዳግማዊ ቴዎድሮስ፣ ዳግማዊ ዮሐንስና ዳግማዊ ምኒልክን እየፈጠረ እንደሆነ ማየቱ ምንኛ ልብ ያሞቃል። ኢትዮጵያ በቆራጥ ልጆቿ ለዘላለም አበባ ትኖራለች በማለት ደብዳቤያቸውን ያደረሱን አሸናፊ ሙሉጌታ ከካዛንቺስ ናቸው።
ተከታዩን ደብዳቤ ላኩልን ግርማ ገመቹ ከናይሮቢ ኬንያ ናቸው። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ ፍኖታዎች፣ የመቀሌና የአራት ኪሎ ነሆለሎች ከአንድ የዘረኛ ማህፀን የወጡ ሁለት ታጣቂ ወሮበሎች፣ ህዝብን እየፈጁ ያሉ አራዊቶች፣ ኢትዮጵያን ሊያፈርሱ አማራን ሊጨርሱ የተነሱ ወንጀለኞች፣ ሁለት ቋንቋ ተናጋሪዎች ግን አንድ ተልእኮ የተሰጣቸው ተላላኪዎች፣ አንዱ ታላቋን ትግራይ ሁለተኛው ኦሮሚያ ጀርመንያን ሲያቀረሽብን በአንድ እርኩስ መንፈስ የተፈጠረ ባለ ሁለት ራስ መርዘኛ ባብ፣ ጥንታዊቷ ምድር ምን ቢጎልባት ነው እነዚህን ሙታን የፈጠረች? አራት ኪሎ ሆኖ በኦሮሞ ስም የሚነግደው የጠባብ ዘረኛ አገዛዝ የሰሜኑን ክፍል አጫርሶ በማዳከም መጨረሻ ላይ በጎጥ ስም ሊነግስብን እየተዘጋጀና በሰሜኑ ጦርነት ተከልሎ በደቡባዊ ኢትዮጵያ የዘር ጽዳቱን እያካሄደ ይገኛል። ሁሉን አውቃነት ቅጥፈትና የተራ ውሸትን መርግ ተሸክሞ እየጎበጠ ያለው ኮሎኔል ባዕዳንን ለማስደሰት አገርን ለብተና ህዝብን ለመከራ ዳርጎ ሚሊዮኖችን ያለመጠጊያ አስቀርቶ ኢኮኖሚውን እንዳይነሳ አድቅቆ ዜጎችን ለከፍተኛ አደጋ አጋልጧል። በዚህ ከቀጠለ አንድ በዝቅተኛ የኑሮ ደረጃ ያለ ቤተሰብ የሳምንት ቀለብ ለመገብየት ሲወጣ برون به یامچان یمین وربت گزه روکایونم. برو یعنی هل واگار توال. بسمینو یو یعنین فاشستاوی فجت بچاون تگاف تویر لو یامارا وطاتن نالیو های که گزازو رداتا تنفکوت یالبکی تتکن ناسنک یه زمناوی مستاریا کلوی یهونه گنیال. گزازو خون بلو بفترو کفتت امارا ولی شبر کفتویر لو آرمانی بودن لون ناچوننا اگراچون بمکلا کلی لمیگنیت اسفلگی یهونو اقربوتو چن بمنسات حزب دهن نسون دیت تبا کلت بگبرو یت دراج جون سراویت تعزاز نفکو تراون گبری یه چرسه بتزواری تقاتون بمستوابر لینو امارو حزب بطورنتو موانه کطورنتو ماگست نورون سووتو نبرتون اتو ملسو لمکواقا منگستوی دگاف یاگنیال مالت زبتنو سرزی تورنتون قوابی کم یامارو الکتن نامکارا قطعین لیمیون کوریو مگمت یمساتی هل دکاب دیم مگمتا دهگتم. کلونیلون رفت یاساد تاو یتالا قوا اورومیا کجت اندیو کجت نو بمیل ادگنیان نتون ماتا تال بلهن نتای دلم. بطاریک السن مستل کجتا موش سلطانی زو بسو لجلائی تنگرو یمال کونجل فتسموال لنا. سمین شوانم اندو لگالیت ادالنا گزاتون لیاسفای مسلال سیوتارت تاری تاییال. گرانیل لمحانی مسلال کترک گار شر گودیل میلو کولونیل مچم لیتو پیامل کم زمن لمام تاتن دالونه یه ترک تاریک براسوی مسکرال. وگنوچه یلکس نزدین ولت تاریکاوی مرگم تو چاسو گدن اگرن کبتنا وگنن کمکارالم تارگن نسا. با گزازو خون تبلو نفسن دیزارا اندیان سرارا میداوی تلک کلت ویانی ان ننظر لیات افالنا ኢትዮጵያ ሊበትን የዘመተውን ፋሽስታዊ ቡድን በመዋጋት የዜግነት ኃላፊነት እየተወጡ ያሉትን መቃላቀል ይህን ለማድረግ የናገኘውን ፈቃድ መጠየቅ አሳዛኝም አስመሳይነትም ነው የሚሆነው አገርና ወገን ላይ ያነጣጠረን ጥቃት ለመከላከል የማንንም ፈቃድ አያሻንም የዚህ ሁሉ መንስኤ የሆነውን ትግራይ ለወንጀለኛ ቡድን ለቆ በመውጣት ህዝብን የከዳውን ህዝብን እያስጨረሰ ያለውን የጠባብ ዘረኛ አገዛዝም ሆነ የመቃሊዮን ፋሽስት ቡድን ዳግም እንዳይነሱ አድርጎ ጠራርጎ ለማስወገድ መደራጀት መታገል በተቃውሞ ሰልፍ ለዚህም የማንን ፈቃድ መጠየቅ የለብንም የሥራ ማቆም በሙት ከተማ አድማ ወዘተ የመሳሰሉ አመጾች ራስ መንሳትና ወዶ እንደማይሆን የታወቀ በመሆኑ ተገዶ ለሽግግር መንግስት ቦታውን እንዲለቅ ማድረግ አለብን አምባገነኖች ራሳቸውን እንጂ ማንንም የማሸጋገር የሞራልም ሆነ የፖለቲካ ብቃት የላቸው በመሆኑም በአገዛዙ ዙሪያ ተኮልኩለው አገሪቱን ለሚያምሰው ጠባብ ዘረኛ አገዛዝ ከዘራ የሆኑትን ምርጦች እናሸጋግራችሁ ብለው የህዝብን ጥያቄ ለማሽመድመድ ሲነሱ የለም የሽግግር መንግስት እኮ ከናንት ለመላቀቅ እንጂ የሳስራት ለነሆን አይደለም በማለት ጥግልና ሲዛቸው ይገባል ወድብነቶች لبزو همتاد دکم ساتلو دمس لالله چو وگنو چاچن دمس واناچو بمزلکاچو ابناک اوتین ناک بروتی کفیالنو ایچن اجر استهیتینم اندک کفل لستاچو نی الدل آمسک گنالو گرما گمچو کنای رو بی کینیا
سلام تنها استرلینگ یود فناتوچ نه یزوتر آرد یمیتلالفون یرب دادوچ آمد آدماچوچ بامولو ود آدماچوچ یزاریو ملکتی یویانی آورایهونو دکتر دبرچون که دکتر آبیگارا مچیست آلون نانو استار کنی یرب دادی یز آفر آن دیوایت نیشن کالونا لیلگزه یا ویکابرت بنیا گودای اندم نایگوا اندیگوان فرلگم یالمی مساده کام دبرچون باسلک آبیگارا ماورات آلفو مچیست آلون نانو ودو کنچی نزیه گودنیوچ آهونم ابدتوی لکچو مانسلم بزی وریتا چی تنستا زاریم به ایچه پیهزلا یالا چو نکت آبزتو کتلو بطرال نتسو آهونم انددرو کالگب باچو اندی گب باچو لی نگرا چوی گب بال کتن نگرا چوم آئیکار نسوی تتالوت که آبی گرسا هون که راسا چو گار مونو موک کتسانا چو راسا چو مارت آما راهز مونونم یگد موکی گب باچو آل باچرو چنکلات بینوراچو نورو آماران افار حزبن ایهنن ایهل تالاتا درگو آیت علوم نبرم. اگزیابیر ایهنن تنکولات چون یه تردگو ایمسل አማራና አፋርን ህዝብ አብዝቶ ኢትዮጵያ ያደርጎ ይፈጠራቸው። እንግዲህ አፋር ህዝብ ምንም እንኳን ከትግራይ ህዝብ በቁጥር ቢያንስም ከሌላ ወገኑ ጋር ተደምሮ ብዙ ከመሆኑም በላይ ጀግና ህዝብ ነው። ዛሬ ይህስ ታሪክ ከሚዘክራቸው ህዝቦች መካከል አንዱ አፋር ሆኖ ተገኝቷል። አንድ ጊዜ የዚህ ህዝብ ንጉስ የነበሩት ንጉስ አሊሚራ በፓርላማ ውስጥ ስለ ኢትዮጵያ አንድነትና ስለ ባንዲራ ተነስተው ሲወራ እንዲህ ብለው ነበር። ስለ ባንዲራ ለአፋር ህዝብ አትንገሩን እንኳን እኛ ገመሎቻችን ጭምር ያውቁታል ብለው ነበር። ታዲያ ይህ ህዝብ ነው ዛሬ አግራት ፈስም ብሎ ከወያኔ ጋር የሞሽረት ትንቅንቅ ውስጥ የገባው። ታዲያ ለዚህ ጀግና ህዝብ ኢትዮጵያዊ ነኝ የሚል ሁሉ ዜጋ በአፋርና በአማራ ህዝብ ጎን ቆሞ አገሩን ከቅኝ ገዥ ፈረሶች መከላከል ይኖርበታል። እናንተ ወያኔዎች ይህን አገር ወዳድ ህዝብ ከራሳችሁ አልፎ በግብጽና በሱዳን ብታስጠቁትም አፋርና አማራ ህዝብ ብትወዱም ብትጠሉም በቅርብ በጎረቤትና አልፎ ከትውልድ እስከ ትውልድ አውራችሁ የሚኖር ህዝብ ነው። ጌታቸው ረዳ ኢትዮጵያን ለመበተን እስከ ሲኦል ድረስም እንሄዳለን ያለውን ተውትና አሁንም ሆነ ወደፊት ከዚህ ህዝብ ውጪ የሚቀርባችሁ ሌላ ህዝብ የለምና ወልቃይትና ራያ መሬት የሚለውን ቅዠታችሁን ትታችሁ ወደ ድሮ ቀልባችሁ ተመልሳችሁ እስከዛሬ ድረስ ለፈጸማችሁት ወንጀል ሁሉ ይህንን ህዝብ ይቅርታ ጠይቃችሁ ከምድሩ ሌላ አማራጭ እንደሌላችሁ ብትገነዘቡ መልካም ይመስላል። ከዚህ ውጪ ራሳችሁን በስልጣን መቀመጫ ላይ አስቀምጣችሁ አታልሙ። ኢትዮጵያውያን ናችሁ እንጂ ከሌላ ኢትዮጵያዊ የምትፈልጡበት አንድ ነጥብም የለምና ሁሉንም ነገር አረቃችሁ አስቡ። ከዚህ ቀደም ብዙዎችን ትግራይ ህዝብ ለኢትዮጵያ አንድነት ቁልፍ ነው ብለው ሞተር ነው የሚባለውን አባባል እናምን ነበር። ዛሬ ግን በ27 አመት በወያኔ አገዛዝ ዘመን የፈጸማቸው ጥፋቶች ከአሁኑ ጋር ተደምሮ ሲታይ ትግራይ ህዝብ በኢትዮጵያ አንድነት ጉዳይ ፈተና የወደቀ ይመስላል። ማን ነው ያለው ለሚለው ጥያቄ መልሱ እዛው ከራሳችሁ ጋር ያለው ወያኔ አይኑን በጨውታ አጥሞ ሊደብቅ የማይችል ከአድዋ ተራራ የሚበልጥ ወንጀል መስራቱን እያወቀ ወደ ስልጣን ተመልሼ ላሳቀያቸው የሚለው ራሱ ወያኔ ነው። የትግራይ ህዝብ ጠላት ሌላ ጠላት በሰማይም ሆነ በምድር የላችሁም። ያንን ሁሉ ረስቶ ወደ ስልጣን ሊመለስ ብሎ መዋጋቱ ራሱ ሌላ ወንጀል ነው። ምን ነው አማራ ያልሆነውን ዜጋ ለሀገሩ የማይቆረቆር በድን አድርገው ቆጠሩት? ሞኛችሁ ነው። የእናንተ ጮሌነት በጮርቃነት ተተክቷል። ዛሬ ስልጣን ካልያዝን ወይም ካልሆነልን ይችን ሀገር ካልበተንን አጀንዳችሁ ጦስ ለእናንተ ብቻ ሳይሆን በስውርና ከእናንተ ጋር የሚሰሩት ቀብደል የኦሮሞ ጠባቦችንም ዛሬ ባይሆን በቅርቡ በይፋ ይጋለጣሉ። ተሸፋፍኖ የሚቀር ነገር አይኖርም። እመኑኝ። እስከ መቼ? መቼስ ሌሊቱ ነክቶ በነጋ ቁጥር የትህንግ ሰዎች ለህዝባቸው ሲሉ ወደ ቀልባቸው ተመልሰው ነጭ ጨርቅ ይዘው ወይንም ወደ ሰላም ጎዳና የሚወስድ አጀንዳ ይዘው ብቅ ይላሉ ስንል ይባስ ብሎ በወይዘሮ ቦንጆርኖ መሪነት የትግራይ ሀብታሞችን ለሌላ ወገን ለእናንተ እየተዋደቀ ባለበት በአሁኑ ሰዓት እናንተ በገንዘባችሁ እንኳን ልትዋጉ አልቻላችሁም ብላ እንደ ማስፈራራት አድርጋ እግረ መንገዷ ጦርነቱ እንደሚቀጥል ተናግራለች። የእነሱ ልብ እንደዚህ አድርገው ያደነደናቸው ጀግንነት ሳይሆን የአሜሪካና በአብይ ስር የተኮለኮሉ አገራት ሽማግሌዎች ስብስብ ሲሆኑ አብይ ለሽማግሌዎቹ ምክር ዋጋ ሰጥቶ ነው። በአማራ ህዝብ ላይ በወለጋም ሆነ በየቦታ የሚደረገው ጭፍጨፋ በአይኑ እያየ በጆሮ እየሰማ እንዳልሰማ ችላ የሚለው ጉዳዩን ይመስላል። የሰይጣን ስራ ዳብሎስ አያውቅም እንደማለት ይሆናል። ምንም እንኳን ዘመኑ የውሸት ቢሆንም ዛሬ ግን እውነት እየተጋለጠች ስትመጣ ዛሬ ለዶክተር አብይ ትልቁ ራስ ምታት ሆኖ የተገኘው ወያኔም ኦነግም ሸኔም ሳይሆኑ የአማራ ህዝብ ሆኖ ተገኝቷል። ዶክተሩ መሰላቸው እንጂ አማራ እንብኝ ለአግሬ እንብኝ አሻፈረኝ ለመብቴ አለ እንጂ የእናንተን ስልጣን ልጋፋ አላለም። አማራ አገርን አለ እንጂ ዘሬን አላለም። ኢትዮጵያ አለ እንጂ ክልሌን አላለም። ታዲያ ይህ ጠንከር ያለ የአማራ አቋም ለብዙዎቹ ቀፈታሞች አልተዋጠላቸውም። አብይም እንኳ መሪ ቢሆንም ከነዚህ ቡድኖች አንዱ ከመሆን አላመለጠም። ይህ ሰው አንድ ያልተረዳ ነገር ካለ ሊነገረው ይገባል። ግልጽ ለማድረግ አማራ ኢትዮጵያን በቋሚነት የገዛበት ጊዜ የለም። አጼ ቴዎድሮስ ነበሩ ወደ ታች ሳይወርዱ እድሜ ለዛ ዘመን ወያኔዎች እንግሊዞችን መርተው በማምጣት አስገደሏቸው። ከዛ ዮሐንስ እሳቸውም ለሀገራቸው ሲሉ በደርቡሾች ተሰሉ። አንገታቸውም ዛሬ እዛው ሱዳን ሙዚየም ውስጥ ይገኛል። ወያኔዎች ይህንን ወደ አገር አስመልሰው በአገራቸው እንዲቀብሩ አላደረጉም። ይህ ራሱ የታሪካችን ታሪክ ውስጥ አንድ ጠባሳ ነው። ይህ ጉዳይ ካነሳን አይቀር አንድ ወንድማችን በ1980 መጨረሻ አካባቢ በሱዳን ውስጥ ሲኖር በዘመኑ በነበሩ የሱዳን ጠቅላይ ሚኒስትር ስራ ይቀጠራል። ቤቱ ለሙዚየሙ ቅርበት አላቸው። ቱሪስቶች እየመጡ ይጎበኛሉ። ከሚጎበኙት ቅርሶች አንዱ የንጉስ ዮሐንስ ራስ ሲሆን ይህ ቆፍጣና ዜጋ የንጉሱ አንገት ሰርቆ ወደ እናት ሀገሩ ለማጥፋት አሰበ። አወጣ አወረደ፣ ሰዎችም ጋር ለመግባባት ሞከራ አደረገ። ፍጹም ሊሳካለት አልቻለም። መጨረሻ ላይ አንድ ነገር ውሳኔ ወሰነ። ያገሬ ንጉስ ራስ ለቱሪስቶች መቀለጃ ይሆን ይያየው አልኖርም ብሎ በቅንጦት በሚኖርበት ስራ ለቆ በዛው አገር ትንሽ ከኖረ በኋላ ከ30 አመት በፊት ወደ ካናዳ መጥቶ ኗሪ በነበረ ጊዜ ይህን ታሪክ ያጫወተኝ እኚህ ሰው ከተለያየን ቆይተናል፣ ግን በህይወት አሉ ይባላል። እንዲህ አይነትም ዜጋ አለ ለማለት ያህል ነው። አሁን ወደ ሌላኛው ነጥብ ስሻገር በአዲስ አበባ አስተዳደር በቀበሌዎች ዙሪያ እየተሰራ ያለውን ደባና ስውር ሻጥር በትንሹ ይህን ይመስላል። በወያኔ ጊዜ ቀበሌዎች በትግራይ ተወላጆች ሞልቶ እንደነበረ ሁላችንም እናውቃለን። ዛሬም ተረኞቹ የወያኔዎቹን ፈለግ ተከትለው በዛው ልክ የራሳቸውን ብሔር ሰክስገው ጠርቅመውታል። ይህ እንግዲህ ጤነኛ አሰራር አይመስልም። መታወቂያ አሰጣጥ ላይም ሚስጥራዊ ስራዎች ተሰርተዋል። ዶክተር አብይ ከስድስት ወር በፊት አንድ መመሪያ ወጥቶ ነበር። በመታወቂያ ላይ ድሄር የሚል እንዳይጻፍ የሚል ነበር። የመታወቂያ ጉዳይ እንደተባለ ሆኖ ግን በኮምፒውተር ውስጥ ሃይማኖትና ድሄር ማንኛውም ግለሰብ የተመለከተ ሁሉ በዛ በኮምፒውተር ውስጥ በዝርዝር ከመዘገቡ በኋላ መታወቂያው ላይ ኢትዮጵያዊ ብሎ መዝግበው ይሰጣሉ። ይህ ማለት እንግዲህ ምን ማለት ነው? እንግዲህ እናንተ ወቁ። ምርጫ ጊዜ ኮንዶሚኒየም እጣ ሲወጣ ቅድሚያ ለማን ነው? እነማን ናቸው መንግስታዊ የስራ ድርጅቶችና ሌላ ሌላ ድርጅቶች በዚህ አሰራር ቅድሚያ የሚያገኙት? እነማን ናቸው? ባጭሩ አልሸሹም ዞር አሉ ነውና ሲሉ ይህን መልእክት ያደረሱልን አቶ መስኮ ጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም የከበረ ሰላምታዬ በእያላችሁበት ይድረሳችሁ። ውድ ፍኖተዎች፣ ለእናንተ ይህችን ደብዳቤን ስጽፍ የማይረሳውንና የማይካደውን የኢሃፓና አባላቶቹን የጀግንነት ተጋድሎና አልበገርባይነትን በህሊናዬ ውስጥ አስቀምጬ ነው። ኢትዮጵያንና ልጆቿን በጥልቅ የሚያውቁ ከማንም ከምንም አለቅላቂ ጋር ያልተነካኩ፣ ለባዕድ ኃይላት ያልተንበረከኩ፣ ለፋሽስቶች፣ ለዘረኞች እንዲሁም ለካሃዲ ባንዳዎች ያልተበገሩ የዘመናት ትግላቸውና ጽናታቸው በዚህ ዘመን እየተወሳሰበ የመጣው የኢትዮጵያ ችግር እየፈጠራቸው ላሉ ወጣት ጀግኖች የኢሃፓ የኢትዮጵያ የትግል ሞዴልነትን ብትወርሱት፣ ብትለብሱት፣ ብትደርቡበት ያምርባችኋል። የትግል ስንቅና ምርኩስም ይሆናችኋል እላቸዋለሁ። በመቀጠልም የኢትዮጵያ የሩቅና የቅርብ ጠላቶቻችን ለምን ይጠራሩብናል? ለምንስ ይረባረቡብናል? ለምንስ ጥፋታችንንና ውድቀታችንን ይመኙልናል? ወዘተ ለሚሉ ጥያቄዎች እንጃ ዝም ብለው ይጠሉናል ለብለን በደፈናው የምናስቀምጠው ጉዳይ አይደለም። እነሱም የሚያውቋቸው እኛም የምናውቃቸው በርካታ ምክንያቶች አሉ። ኢትዮጵያ የምስራቅ አፍሪካ አውራ አገር፣ የአፍሪካና የጥቁር ህዝቦች የነጻነት ፈርጥና ተምሳሌት፣ የሰው ዘር መገኛ፣ ባለረጅም ዘመን አገረ መንግስት ታሪክ ባለቤት የሆነች ኢትዮጵያ አንድም ጊዜ በታሪኳ ለወራሪዎች ለቀኝ ተገዥነት ያልተንበረከከች ሉዓላዊት ኢትዮጵያን ዛሬ በየጎራው የነጭና የአረብ አገራት ቂም ቋጥረው የተነሱባት ሌላ ምስጢር የለውም። አኩሪ ታሪኳ ስለሚጎረብጣቸው ነው። የረጅም ዘመን ባለ ታሪክ መሆኗ ኢትዮጵያን ብቻ አይደለም ተጎጂ ያደረገው፣ እነ አሜሪካን በነ ሶሪያ፣ ኢራቅ፣ ሊቢያና መሰል አገራትን መጥቀስ ይቻላል። ኢትዮጵያ የሰሜን ምስራቅ አፍሪካ ጣሪያ፣ የነራስ ደጀን፣ ጮቄ፣ ጉና፣ አምባላጌ፣ ባቱ፣ ጭላሎ፣ ጦሳ ተራሮች ቀጥ ብለው ቆመው 360 ዲግሪ የሩቅና የቅርብ አገራትን ቁልቁል የሚመለከቱ ወታደራዊ ገዢ ቦታዎች በመሆናቸው ለሁሉም ጠላቶቻችን የሚያስፈሯቸው የሚያስባልኗቸው ሆነው ኢትዮጵያንና ኢትዮጵያውያንን ቢጠሉ ሴራ ቢዶልቱ ምን ያስደንቃል? የኢትዮጵያ መልካ ምድር ለኛ መከታዎቻችን ለጣላቶቻችን መቀበሪያቸው ሆነው ነበርና ዛሬም ይጣሏቸዋል ዛሬም ይፈራቸዋል። ተከዜ አባይ ባሮ ገናሌ ዋቢሸበሌ ጣና አባይ ወዘተ የኢትዮጵያ ምስራቅ አፍሪካ የውሃ ማማ አስብለዋታል። ኢትዮጵያ በውሃ መቃብቷ ከአፍሪካ በሁለተኛ ደረጃ ሆና የመቀመጧ ጉዳይ ቢያስቆመጃቸው ቢያስቀናቸውና ምራቃቸውን ይዋጡ ጥላቻቸው ቢረጩብን ምን ያስደንቃል። ኢትዮጵያን እንደተመኛችሁላት አትሆንም ብሎ እቅጩን መናገር ነው። ኢትዮጵያ የነገው ዓለም የሀብት ምንጭ ሆኑት ሁሉም እምቅ የተፈጥሮ ሀብቶቻችን እኛ በውል ባንረዳውም የዘመኑ የስልጣኔ ቁንጮነን ባዮቹ ጠንቅቀው ያውቋቸዋል። የነገው ዓለም የኃይል ምንጮች የውሃ የፀሐይና የእንፋሎት ናቸው። ባለማችን ባለትልቅ ህዝብ ተብለው ከሚጠሩ አገራት ኢትዮጵያ አንዷ ነች። በዛሬውም ሆነ በነገው ተስፋ የበለጸገች ናት። ትልቁ የሰው ሀብቷ ሰላም አግኝቶ ነገ የት ደርሳል እያሉ በቀናትና በመቀኝነት ሰክረው ቢጠሉንስ ምን ያስደንቃል። እነዚህ ሁሉ ታሪካዊ ጠላቶቻችን የእኛን ተስፋ በማጨለም ኢትዮጵያ በዘር በጎሳ በሃይማኖትና በቋንቋ እየከፋፈሉ የሚያዳክሙ የውስጥ ምንደኛ ዘረኞችን በመፈልፈል ነው። ዘረኝነት ቆጠኝነትና ሽብርተኝነት የኢትዮጵያ አገራችን ጠንቅ መሆኑን ይህ ትውልድ መማር አለበት። የዚህ ትውልድ ደም መፍሰስ አጥንት መከስከስና ህይወት ማለፍ ካለበት ለኢትዮጵያና ኢትዮጵያዊነት መነሳት ብቻ መሆን አለበት። የመጨረሻ መልእክቴ ነው። እንተባበር ያለ ተረተር ኢትዮጵያ አቸናፊ ትሆናለች ሲሉ ከበደ አበራ ከደብረ ብርሃን ደብዳቤያቸውን አድርሰውናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። የተናቀ ከተማ ባህያ ይወረራል ይላሉ አበው ሲተርቱ። ከዛሬዋ ኢትዮጵያ ተጨባጭ ሁኔታ አንጻር አረ የምን ከተማ ብቻ አገራችንም ተወራለች ብንል ተሳሳታችሁ የሚል አይኖርም። ዘረኞች ጠባቦች አገር በቀል ባንዳዎችና የባዕድ ኃይላትና ታሪካዊ ጠላቶቻችን እንዲሁ ጎረቤቶቻችን ሳይቀሩ አገራችንን ለመበታተንና ልጆቿን እርስ በርስ ለማጫረስ ከየጎራው እየተጠራሩ የጥፋት ዘመቻቸውን ከፍተውብናል። መቼ አመቺ ሁኔታ ተፈጥሮልን መቼ ኢትዮጵያን የማጥፋት ቀጀታችን እውን ይሆናል እያሉ ሲመኙና ሲቋምጡ የነበሩ ሁሉ ጊዜያችን ዛሬ ነው ብለዋል። ከፊሎቹ ስልጣን አደላዳይ ሿሚና ሻሪ ሆነዋል። ታዛዣቸውን በስልጣን አስቀምጠዋል። ተነስ ሲሉት የሚነሳ ተቀመጥ ሲሉት የሚቀመጥ ጦርህን ሳብ ሲሉት ፈርጥጥ የሚል ተኩስ አቁም ሲሉት ጸጥ ረጭ በሉባይ ኮሎኔል አብይን የመሰለ ካህዲና ዛኛ ማንገሳቸው የማንረሳው ጠባሳ ጥሎብናል። በዚህም የራያ አላማጣ ቆቦ ህዝብ መከላከያውን ከጎኑ አስቀምጦ በወያኔ አረመኔ ጨፍጫፊዎች ፍዳን ከመቀበል የበለጠ አሳፋሪ ተግባር ይኖራል ተብሎ አይታሰብም። ራያ ወልዲያ ላሊበላ የኮሎኔሉንና ገዛዝን ጸረ ኢትዮጵያነትና ጸረ አማራነት አቋምና ፍላጎትን ቁልጭ አድርገው አሳይተዋል። ወታደራዊ ዕውቀቱና ልምዱ ያላችሁና የራያ አላማጣ ቆቦ የምታውቁ የህሊና ፍርዳችሁን ስጡላለሁ። ከመቀሌ አላማጣ ቆቦ እንዲሁም ወደ አፋር የተደረገ ወታደራዊ ማፈግፈግ ሳይሆን ሩጫን ተመልከቱልኝ። ራያ ኮረምንና ግራ ካሱን ለቆ አላማጣ ቆቦ ላይ ጦርን ማስፈር ማስጠቃት ወይስ ማዳን ወታደራዊ ገዥ ቦታዎችን ጥሎ ከሙት መሬት መስፈር ማጥቃቱ ቀርቶ ተከላካይ ማድረግስ ይቻላልን? ዞብል ተራራን ለቆ አፋር ዝቅተኛ ቦታዎች ላይ ጦር ማስፈርስ ወታደራዊ ጠቀሜታን ማስገኘት ወይስ ማሳጣት ፍርዱን አካባቢዎቹን ለሚያውቁ ሁሉ እተዋለሁ። ወደ ስልጣን እንደወጣ ከኢትዮጵያ ህዝብ የሚደበቅ ምስጢርና መረጃ አይኖርም በየጊዜው ለህዝብ ይፋ እናደርጋለን ያለው ኮሎኔል ዛሬ እየተደረገና ምን እየተሰራ እንደሆነ ከህዝብ የተደበቀና የተሰወረ ሆኗል። በዚህም የኢትዮጵያ ህዝብ ዛሬ ለምንደኛ ወሬ ነዥዎች ተጋልጧል። ውዥንብርን እየነዙ ስነ ልቦናን ያብዳሉ። ወያኔ ካገዛዙ በተሻለ ፕሮፓጋንዳ ስራን ይሰራል ቢባል ስህተት አይደለም። ህዝብን ለማሸበር ችሏል። ህዝብ ዛሬ ምንጫቸው ከየት ከማን መጡ በማይባሉ የውሸት ውዥንብሮች እየረጩበት ነው። ከፋፋይ ዘረኞች ባንዳዎች ቅጥረኞችና ምንደኞች ለኢትዮጵያ በጎ ከማይመቹ ጠላቶቻችን ጋር ተመሳጥረው የማጥቃት ዘመቻዎችን ከፍተውብናል። በተለይም የአማራው ህዝብ ባለመደራጀቱ ራሱን በጎበዝ አለቃ ባለማደራጀቱ ለዚህ ጥቃት ተጋላጭ ሆኗል። ኢትዮጵያ ዛሬ እንዳጥር አልባ ቤት ሆናለች። መከላከያ አጥር የሌለው ቤት ቀንም ሆነ ማታ ለጥቃት መጋለጡ ያለ ነው። አገር ወዳድና ህዝብ አፍቃሪ መንግስትን በስልጣን ማስቀመጥ ያልቻለ ህዝብም ሆነ አገር ለጠላቶቹ በቀላሉ ተጠቂ ይሆናል። በህዝብና አምባገነን ገዢዎች መካከል መተማመን ይጠፋል። የዚህ አይነት አለመተማመንና በጥርጣሬ አይን መታየት ወደ ተቋሞቹም ይሸጋገራል። በአብዛኛው ኢትዮጵያውያን ዘንድ መንግስትና ህግ አለን እንደሚሉ ጥያቄዎች መደመጥ ያለባቸው ጉዳዮች ናቸው። መንግስትና ህግ የሌለበት አገር ደግሞ ባልባሊዎቹ በሽፍቶቹ መወረሩና መዋረዱ የማይቀር መሆኑን በተለያዩ የኢትዮጵያ አካባቢዎች በተግባር እያየናቸው ያሉ እውነቶች ናቸው። ጠላቶቻችን በጎሳ፣ በብሔር፣ በቋንቋ፣ በሃይማኖት የሚከፋፍሉን ጎጠኞች ናቸው። ጠላቶቻችን በአገራችን ጉዳይ ጣልቃ እየገቡ እኛን እናብኳላችሁ ባይ የተለመዱ ጠላቶቻችን ናቸው። እኛ ስንከፋፈል አቅማችን ሁሉ ይዳከማል። ያን ጊዜ የጠላቶቻችን መግቢያ ቀዳዳዎች ሁሉ ክፍት ይሆንላቸዋል። ስለዚህ አንለያይ፣ አንከፋፈል፣ እንተባበር፣ ጠላቶቻችን ሁሉ ይጠፋሉ። አሸናፊዎች ያለ ጥርጥር እኛ እንሆናለን ሲሉ ደብዳቤያቸውን ያደረሱን ሰይድ ሁሴን ከወልዲያ ናቸው። ቸው
ዘወትር ለእናት ሀገራችን ኢትዮጵያ ደግ ደጉን የሚያስቡላት ክብር ይግባቸው። ልሳናችን ሆናችሁ ድምጻችንን ለምታስደምጡልን ለእናንተ የፍኖተ ራዲዮ ስርጭት አዘጋጆች ያለኝ ፍቅርም የላቀ ነው። ስርጭታችሁን ለሚከታተሉ ሰፊው የኢትዮጵያ ህዝብ ምስጋናዬም ጥልቅ ነው። ተባብረንና ተደጋግፈን ሁላችንም ደርሰናል። ህብረታችንን አጠንክረን ወደፊት በመጓዝ አገራችንን እንድናድንም ምኞቴ ነው። ሰላም ለሁላችንም ይሁን። ያለፈውን ለታሪክ እናስቀምጠውና ባለፉት 50 አመታት ውስጥ ኢትዮጵያ በበርካታ ችግሮች ውስጥ አልፋለች። በሶስት ችግር ፈጣሪ መንግስቶችም ማለትም በፋሽስቱ ደርግ፣ በለየለት ዘረኛ የወያኔ ቡድንና በዘንድሮ ባለተረኛ ጦርባሪ ዘረኛ የብልጽግና ቡድን መከራዋን እያየች አሁን ካለንበት አስከፊና አስፈሪ ደረጃ ላይ አድርሰውናል። በስልጣን ላይ እንዲቆዩ ሲሉ እነዚህ የተጠቀሱት ማፊያ መሰል አምባገነን ቡድኖች እኛ ከሌለን ኢትዮጵያ አለቀላት የሚል መርዶችን ተራ በተራ አርድተውናል። የተነገሩትን መርዶች የሚያምኑም የማያምኑም በርካታ ሰዎች ነበሩ፣ አሁንም አሉ። በተለይ እያንዳንዱን መርዶ እያስተጋቡና እያጋነኑ የዝወንጀሮ የሚያደነቁሩ አድርባይ ባንዳ ምሁራኑን ቁጥር ትንሽ ነው አይባልም። አሁን በአገሪቱ ላይ ተሰራፍቶ ያለውን ውጥረት ለመፍታት ያለፉትን የቅርብ ታሪካችንን በሚገባ ማስተዋሉ የሚገባ ይመስለኛል ብዬም አምናለሁ። የቅርቡ ሬሳ የድሮውን አስረሳ እንደሚባለው ሁሉ ያለፉት ስህተቶቻችን በውልሳን ፈታና ከተመክሮቻችንም ሳንማርባቸው ቀርተን እነሆ ከወቅቱ ቀውስ ላይ ደርሰናል። በፋሽስቱ ደርግ ዘመን ደርግ የረገማቸውን ተቃዋሚ ድርጅቶችን ወግኖ መናገር የሚያስወግዝ፣ የሚያሳስር፣ የሚያሰድድና የሚያስገድልም እንደነበር ኑረንበት አይተነዋል። በተለይ የሶማሌና የደርግ ጦርነት ብዙ ተብሎለታል። በዚያን ወቅት የፋሽስቱ ደርግ የመግዛት አቅሙ በህዝብ ጥላቻ ተመናምኖ ነበርና የአባ ህዝቡን አነሳስቶ ኮሎኔሉና ደርግን አሽቀንጥሮ ለመጣል ከሚያስችል ደረጃ ላይ ተደርሶ ስለነበር እንደ ማንኛውም ዋሾና ጭበርባሪ መንግስት መንግስቱም የህዝቡን ቀልብ ለማግኘት ሲል አገርና ህዝብ በጠላት ተደፈረ ዲስኩር ማዘጋጀት ነበረበት። ጠዋትና ማታ የሚያስበረግገውን የሀፓን የሐሰት ወሬዎች በመፍጠር ህዝብ እንዲጠላው ያደረገው ሙከራ የሚናቀም አልነበረም። በዚያው ወቅት የሶማሌ መንግስትም የህዝቡ ጥላቻ ሊጥለው አንድ አሞስ ብቻ ነበር የቀረውና ሁኔታውን ለመቀልበስ ሀበሻ ላይ ዘመቻ ማድረግ የህዝቡን ቀልብ ወደ እሱ ለማድረግ እንደሚረዳው አውቆም በኢትዮጵያ ላይ የጦርነት ቀውስ ከፍቶ እንደነበር ይታወቃል። መቼም ጦርነት ለማንም የሚጠቅም አይደለም። ደግሞ አምባገነን የሆኑ ገዢዎች ጦርነት ሲፈጥሩ አገርን ነጻ ለማውጣት ሳይሆን የመግዛት ዘመናቸውን ለማብዛት እንደሆነም ይታወቃል። ታዲያ ያኔ አፓ የደርግንም ሆነ የሶማሊያን ቻጠር በሚገባ ያውቅ ነበርና ጦርነቱ የሁለቱንም አገር ጥቆሞች የሚያፋጅና ለሁለቱም ገዢዎች የማምለጫ ዘዴ እንደሚሆን ማስተማሩ ይታወቃል። ከባድም የመልስ ወደ መለስ የሚለውንም ማደናገሪያ ማን ኢትዮጵያዊ ይዘነጋ? በወያኔና በሻቢያ ግብግብ መሃል ህዝብ የጦርነቱ ማገዶ መሆን ይገባው ነበርንም አገር የተደፈረች ብሎ ወደ ድል ይገሰግስ የነበረው ሰራዊት የሻቢያን ኃይል ድምጥማጡን ሊያጠፋ ሲቃረብ ውጊያውን እንዲስቡ በመለስ ዜናዊ መታዘዙን ማን ይዘነጋል? በሚያሳዝንና በሚያስከፋ ሁኔታ ያስንት ህይወት የተቀጠፈበት የባድሜ ጦርነት ውጤት አልባ በመሆን የኢትዮጵያ ጀግኖች አመድ አፋሽ አደረጋቸው። የባድሜ ጦርነት የሁለት ያበዱ አምባገነን መሪዎች ጠብ እንጂ ህዝብን የሚመለከት አይደለም ያሉት እንደ ኢህአፓ አይነት አገር ወዳድ ድርጅቶች ሀቅን በማስተጋራታቸው መወገዳቸው አልቀረም ነበርም። በአንድ አገር ጥላ ስር ያለ ወገን በራሱ መንግስት በታንክና በጀት ሲደበደብ ያበዱ ሲፈነድቁ ጤናማ ውስጥን ልባቸው መቃጠሉ አልቀረም። ዘንድሮ ደግሞ በወያኔና በብልጽግና ቡድኖች መካከል የሚካሄደው የስልጣን ሽኩቻ ጦርነት አማዞ ጦርነቱ በድል ተጠናቀቀ ተብሎ ተዘምሮ ሳያበቃም አሁንም ከድል አደረኩ ያለው ጦር እንዲሳም መደረጉ የባድሜን ጦርነት እንድናስታውስ ያስገድደናል። ፈረንጆቹ ዴጃ ቡ ኦል ኦቨር አገን እንደሚሉት ያየነው ነገር ዞሮ ዞሮ ተደገመ። ጦርነት መልካም አይደለምና ጦርነቱን ማስቆሙ የሚደገፍ ነው። ጦርነት ሲቆም ግን ሰራዊቱን ባለበት ቦታ ነው መቆየት የሚገባው። የርሻው ስለሆነ ገበሬው በሰላም እንዳርስ ነው ጦርነቱን ያቆም ነው መባሉ እውነት ባይሆንም እንኳን የሚጣፍጥ ወሬ ሲሆን ህዝቡ ቆያኔ ሆን ሆኖ በበሬ እየተበተነ ወጋን የሚለው ዜና ደግሞ በአንድ አፍ ሁለት ምላስ የሆነ መስሎ አስቆኛል። ምክንያቱም በራሱ በኮሎኔል አብያ የትግራይ ህዝብ ከሰራዊቱ ጎን ሆኖ ወያኔን ወጋው ተብሎ ተመስክሮ ነበርና። ለመሆኑ በወያኔና በብልጽግና ቡድኖች መካከል ልዩነት አለ ወይ? ቢያንስ በስም አንድ አይደሉም ይተገቢና ጠቃሚ ልዩነት ነው ከተባለም ግን በፖሊሲ አቀራረብ ይለያያሉ ወይ? አሁን የኢትዮጵያ ህገ መንግስት ነው በሚለው ላይ የተለያየ አመለካከት አላቸው ወይ? በዘር ፖለቲካ ይለያያሉ ወይ? በእነዚህ ጉዳዮች ላይም ወያኔም ሆነ ብልጽግና የያዙት አቋም ተመሳሳይና አንድ አይነትም ነው። ልዩነት ከሌላቸው ለምን እስከ ጦርነት አደረሳቸው የሚል ጥያቄ መነሳቱ የማይቀርና ተገቢም ይመስለኛል። ሰከን ብለንና አፍቃሪ ብልጽግና ወይም አፍቃሪ ወያኔነታችን ገፍን አቆን መናገር ከቻል ሁለቱን ቡድኖች ሊለያያቸው የቻለው ጉዳይ አንድና አንድ ብቻ ነው። እሱም የስልጣን ወንበር ነው። አብይ ለስልጣኑ የሚሞተውን ያህል ወያኔም ከዚህ ሁሉ መቀመቅ የገባው የተቀማውን ስልጣን ለማስመለስ ሲል ነው። ሁለቱም ድርጅቶች የተሳሳተ አስተሳሰብ ስላላቸው የቅራኔ መፍቻ መሳሪያቸው ጦርነት ነው። ከአፋቸውም የሚወጣው ቃል የተሳሳተ በመሆኑ ሁሌም የሚዘፍኑት ስለ ጦርነት ነው። የሚወስዱትም ተግባራዊ ስራዎች ሁሉ ጦርነትን ተግባራዊ ማድረግ በመሆኑ ከስህተት ወጥተውም አውቁም። የተንሸዋረረ አስተያየት፣ የድንፋታ አነጋገር ያላቸውና የሚያራምዱትን ተግባር ህዝብን መከራና ስቃይ ውስጥ የሚዘፍቅ ነው። በወያኔና በብልጽግና መካከል መሰረታዊ የሆነ ልዩነት አለመኖሩም የታወቀ ነው። የኢትዮጵያ ህዝብ ይህን መሰረታዊ የሆነ ሀቅ ተገንዝቦ የሚወስደው አቋም መሆን ያለበት ሁለቱንም አወናባዝ ቡድኖች ከትከሻው ላይ አሽቀንጥሮ መወርወር ነው። ብልጽግና ቡድን ይዞት የሚጓዘው ዓላማ የተሳሳተ መሆኑን በተግባር እያየነው ነው። በአማራው፣ በጉጂው፣ በኩናማው፣ በሶማሌው፣ በጋምቤላው ወዘተ ላይ በወያኔ ዘመን ተጀምሮ በአሁኑ ባለተረኛው ብልጽግናም ጊዜ ተፋፍሞ ቀጥሏል። አሁን አሁንማ ወያኔን ለማውደም ብልጽግና የግድ መደገፍ አለብን የሚለው የአንዳንድ ሰው አቋም ትክክል አይደለምና መታረም አለበት። ወያኔን ደምስሰን ብልጽግናን ማጠናከሩ በፊት በር ያባረርነውን ወያኔን በጓሮ በር ማስገባት ማለትም ነው። ኢትዮጵያችንን የምናድናት የምንወስዱ አቋም ትክክል ሲሆን ብቻ ነው። ዛሬ በአገራችን ላይ የሚታዩ ችግሮች ሁሉ የተቀበቀፉት በወያኔና በብልጽግና ቡድኖች ነው። ከተደቀኑብን ፈታኝ ችግሮች መውጣት ይቻላል። የእኛ ስራ ህዝቡን ማረጋጋትና እንዲሰባሰብ ማድረግ ነው። ህዝቡ እንዳመችነቱ እያመዛዘነ የጎበዝ አለቃውን እየመረጠ መደራጀትና መታገልም አለበት። እነዚህ አይቀድሞቹ መሰረታዊ የህዝብ ጥያቄዎች ምላሽም ይፈልጋሉ። ጊዜያዊ ህዝባዊ መንግስት፣ መሬት ላራሹ፣ የዲሞክራሲና የሰብአዊ መብቶች መከበር፣ የህዝብ የሆነ ህገ መንግስትና ዘላቂ የሆነ በህዝብ የተመረጠ ህዝባዊ መንግስት መመስረት የግድ ይላል። ለኢትዮጵያ ችግር መፍትሄ ሰጪው ራሱ የኢትዮጵያ ህዝብ ብቻ መሆኑ መታመንም አለበት በማለት ደብዳቤያቸውን ያደረሱን አኬሃድ አወቀ ናቸው።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, the Baba never got a I'm gonna